ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ
የዛሬ ቅዳሜ ጥቅምት 22/2014 ዓመተ ምህረት ዝግጅታችን ጀመረ።
መብታችን እስከምንድን ነው? ግዴታችን እስከምንድን ነው? ምንም ማሰብ ያስፈልጋል። ስለዚህ ምንም መሬት ላይ ልናደርገው የማይገባንና በህግ የሚያስጠይቀን ወንጀል ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው።
ወይዘሮ ኤልሳቤጥ ሳሙኤል በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል የዶክትሬት ዲግሪ ተማሪ ናት። የዓለም አቀፍ መገናኛ ብዙሃን ደጋፊ ተቋም የተሰኘ ድርጅትም የፕሮግራም ኃላፊ ናት። ስራዋ አንቱ የሚያሰኝ ነው። ወጣት በመሆኗ አንቺ ብለናታል። ኢንተርኔት ማህበራዊ እንቅስቃሴዎችና የዲሞክራሲ ባህልን ከመስፋፋትም ሆነ በአንዳንድ ሁኔታዎች ደግሞ ከማሰናከል ጋር በተያያዘ ከምትሰጠው ማብራሪያ ጋር አብራን ታመሻለች። ዝግጅቶቻችንን በዌብሳይታችን amharic.voanews.com በቀጥታ መከታተል ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራናችሁ እናመሻለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ደሴና አካባቢዋ በፌዴራል መከላከያ ኃይሎች ቁጥጥር ስር ነች ሲል የኢትዮጵያ መንግስት ኮሚኒኬሽን ጽህፈት ቤት ዛሬ አስታውቋል። ቀደም ሲል ግን ኃይሎቻቸው ከተማይቱን ዛሬ መያዛቸውን የህወሓት ቃል አቀባይ ጌታቸው ረዳ መናገራቸውን ጠቅሶ ሮይተርስ ዘግቧል። አቶ ጌታቸው የትግራይ ኃይሎች የኢትዮጵያ መከላከያ ኃይሎችን ከደሴ አስወጥተው ወደ ኮምቦልቻ አቅጣጫ እያመሩ ናቸው ማለታቸውን ሮይተርስ ቢጠቅስም የመንግስቱ መግለጫ ግን ሌሊቱ ሙሉ ከተለያዩ ግንባሮች ጠጋግኖ በማሰባሰብ ደሴን ለመያዝ በኩታበር ቦሩ ስላሴና በሐይቅ መስመር የመጣውን ወራሪ መንጋ የጸጥታ ኃይላችን በታላቅ ጀብድ መክቶታል ብሏል። ሮይተርስ አቶ ጌታቸው ረዳንና የከተማ ነዋሪዎች ናቸው ያላቸውን የአይን እማኞች ጠቅሶ ታጣቂዎቹ ዛሬ ከተማዋን መቆጣጠራቸውን ዘግቧል። የኢትዮጵያ መንግስት በበኩሉ አንዳንድ የውጭ መገናኛ ብዙሃንም የሽብር ቡድኑን የሐሰት ፕሮፓጋንዳ እያስተጋቡ ይገኛሉ ሲል ወቅሷል። የአሜሪካ ድምፅ መረጃውን ከከተማው ነዋሪዎች ለማጣራት ያደረገው ጥረት በከተማይቱ የስልክ አገልግሎት በመቋረጡ ሳይሳካለት ቀርቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ እየተስፋፋ ያለው ጦርነት ያሳሰበው መሆኑን ገልጾ በደሴና ኮምቦልቻ አካባቢዎችን ማጥቃቱን እንዲያቆም መጠየቅን ጨምሮ የትግራይ ኃይሎች ከአማራና አፋር ክልሎች እንዲወጡ ሲል ዛሬ ባወጣው መግለጫ አስታውቋል። ህወሓት ሰላማዊ ሰዎች የሚኖሩባቸው ከተሞችን በከባድ መሳሪያ መደብደቡን እንዲያቆም የምናሳስብ ሲሆን የኢትዮጵያ መከላከያም በመቀሌና ሌሎች ከተሞች ላይ የሚያደርገውን የአየር ድብደባ ብዙ ሰዎችን ህይወት ዋጋ የሚያስከፍል በመሆኑ ተቃውሟችንን አጠንክረን በድጋሚ እንገልጻለን ብሏል። መግለጫው ዩናይትድ ስቴትስ የሰብአዊ እርዳታ ለሚሹ ሁሉ በትግራይ በአማራና በአፋር ክልሎች ላሉ ሁሉም ኢትዮጵያውያን የምታደርገውን እገዛ ለመቀጠል ቁርጠኛ ናት ብሏል። ሁሉም ወገኖች ሰብአዊነትን ከማጥቃት ተቆጥበው የሰላማዊ ሰዎችን ህይወት እንዲታደጉና ዓለም አቀፉን የሰብአዊ መብት ህጎችን እንዲያከብሩ እንጠይቃለን። የሰብአዊ መብት ጥቃቶችን የሚፈጽሙትም ተጠያቂ መሆን ይኖርባቸዋል ብሏል የውጭ ጉዳይ ሚኒስትሩ መግለጫ። የኢትዮጵያ መገናኛ ብዙሃን ባለስልጣን የአገር ውስጥ ሬዲዮና ቴሌቪዥን ጣቢያዎች የውጭ መገናኛ ብዙሃን ዘገባዎችን እየተቀበሉ ማሰራጨት እንዲያቆሙ ትናንት ያወጣውን መመሪያ አስመልክቶ የአሜሪካ ድምጽ ቅሬታውን የገለጸ ሲሆን ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ማብራሪያ እንዲሰጠው መጠየቁን ቪኦኤ ዘግቧል። የኢትዮጵያ የመገናኛ ብዙሃን ባለስልጣን ለአሃዱ ሬዲዮና ቴሌቪዥን በላከው ደብዳቤ ጣቢያው ከዓለም አቀፍ የዜና ማሰራጫዎች በሳተላይት አማካይነት የሚደርሰውን ተቀብሎ ማሰራጨት እንደማይችል አስታውቋል። ዛሬ በአስር ሺዎች የሚቆጠሩ ሱዳናውያን በመላው አገሪቱ በሚገኙ ከተሞች ባደረጉት የተቃውሞ ሰልፍ ወታደራዊ መፈንቅለ መንግስቱን በማውገዝ የሲቪል መንግስት ወደ ቦታው እንዲመለስ ጠይቀዋል። ምንም እንኳን በአገሪቱ የኢንተርኔት አገልግሎት የተቋረጠ ቢሆንም አዘጋጆቹ የተቃውሞ ሰልፉን ማስተባበር መቻላቸው ተመልክቷል። የተቃውሞ ሰልፉ በተጀመረ 2 ሰዓት ጊዜ ውስጥ ኦምዱሩማን በተባለ ከተማ ውስጥ 2 ሰዎች በጸጥታ ኃይሎች በተተኮሰ ጥይት መገደላቸውን የሱዳን ዶክተሮች ኮሚቴ አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የበለጸጉ አገራት መሪዎች የኮቪድ-19 ወረርሽኝና የአየር ንብረት ለውጥን ጨምሮ በሚያሳስቧቸው የጋራ ጉዳዮች ለመነጋገር ከዛሬ ቅዳሜ ጀምሮ ጣሊያን ሮም ውስጥ በተጀመረው የቡድን 20 አባል አገራት ጉባኤ ላይ ተገኝተዋል። በሮም የኮንቬንሽን ሴንተር በሚካሄደው ስብሰባ የጣሊያን ጠቅላይ ሚኒስትር ማሪዮ ድራጊ፣ የዩናይትድ ስቴትስ ፕሬዝደንት ጆ ባይደንን ጨምሮ ሌሎች መሪዎችን የኮቪድ-19 ፕሮቶኮል በሚፈቅደው መሰረት ተቀብለዋል። መሪዎቹ ከሁለት ዓመት በኋላ በአካል ሲገናኙ ይህ የመጀመሪያቸው ነው። በስብሰባው ላይ የቻይናው ፕሬዝደንት ጂፒንግ፣ የሩሲያው ፕሬዝደንት ቭላድሚር ፑቲን እና የሜክሲኮ ፕሬዝደንት አንድሬስ ማኑኤል ሎፔዝ ኦርባርዶር በአካል ያልተገኙ ሲሆን ስብሰባውን በድረገጽ እንደሚሳተፉ ተገልጧል። የዩናይትድ ስቴትስ የመረጃና ስለላ ማዕከል ትላንት አርብ ባወጣው ጥናት የኮቪድ-19 አመጣጥ መንስኤ ምናልባት እስከመቼውም ድረስ ላይታወቅ ይችላል አለ። የብሔራዊ የመረጃ ማዕከል ቢሮ ይህን ያለው የኮሮና ቫይረስ ከእንስሳት ወደ ሰዎች የመጣ ነው ወይስ ከቤተ ሙከራ ሾልኮ የወጣ ነው በሚለው ጥያቄ ዙሪያ በዝርዝር ያደረገውን አዲስ ጥናት ይፋ ባደረገበት ወቅት ነው። ቢሮው ለህዝብ ይፋ ባደረገው ጥናታዊ ሪፖርቱ ሁለቱም የመላምት ጥያቄዎች የሚያስኬዱ መሆኑን ጠቅሶ ከቤተ ሙከራ ሆን ብሎ የተለቀቀ ነው የሚለው መላምት ግን መሰረት የሌለው ነው ብሏል። ሪፖርቱ ቀደም ሲል ወረርሽኙን በወቅቱ ለመክታት ኃላፊነታቸውን ያልተወጡ መንግስታት ወይም ቻይና ምን ያህል ስለ ጉዳዩ ተጠያቂ ልትሆን እንደምትችል ለመወሰን ለፕሬዝደንቱ የቀረበውን የ90 ቀናት የምርምር ውጤት የተሻሻለ ክፍል መሆኑን ተመልክቷል። የመረጃ ማዕከሉ ሪፖርት የመጀመሪያው የኮቪድ-19 መንስኤ ምንም ይሁን ምን ከቻይናው የውሃን ቤተ ሙከራ የወጣ መሆኑን ምንም ጥርጥር የለውም ብሏል። በዋሽንግተን የቻይና ኤምባሲ ቃል አቀባይ ስለ ጉዳዩ በሰጡት አስተያየት ዩናይትድ ስቴትስ ስለ ኮቪድ-19 ምንነት ለማወቅ ከሳይንስ ይልቅ በመረጃ ሰዎች መተማመኗ የፖለቲካ ቧልት ነው ብሏል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 22/2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ሚከብድ ስነ ልቦናዊ ስቃይ ነው ማለት የተሸከመው ሰውዬ ወይም ደግሞ ዲፕረስድ የሆነ ሰው የሚሰማውን ስሜት እንደው ልንገምት እንችላለን፣ ግን በጣም ከባድ የሆነ ስነ ልቦናዊ ስቃይ ነው።
የስነ አእምሮ ሐኪምና የአማኑኤል ሆስፒታል ታሪኮች ደራሲ ዶክተር ዮናስ ላቀው ናቸው በምሽቱ በእንግድነት ይዘናቸዋል። ስለ ዲፕሬሽን ወይም ድባቴ ይነግሩናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ሰፋ ያለ ውይይት እንወሰዳችሁ። የዓለምን መልክ ከቀየሩ ግኝቶች መካከል አንዱ ኢንተርኔት ነው። ኢንተርኔት ማህበረሰባዊ እንቅስቃሴዎችን፣ የዲሞክራሲ ባህልን ከማስፋትም ሆነ በአንዳንድ ሁኔታዎች ደግሞ ከማሰናከል ጋር የተያያዘ ሚና አለው። ሀብታሙ ስዩም ከዚህ ጋር የተገናኙ ሀሳቦችን የሚያጋሩን እንግዳ ለምሽቱ ጋብዟል። ሀብታሙ ይቀጥላል።
አመሰግናለሁ ጽዮን። የዛሬ እንግዳይ ኤልሳቤት ሳሙኤል ትባላለች። በአዲስ አበባ ዩኒቨርሲቲ የሰብአዊ መብቶች ማዕከል የዶክትሬት ዲግሪ እጩ፣ የኢንተርናሽናል ሚዲያ ሰፖርት ወይንም ደግሞ የዓለም አቀፍ መገናኛ ብዙሃን ደጋፊ ተቋም የተሰኘ ድርጅት ባልደረባም ናት። በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሑፍ አቅርባ ነበረ። ያንን ጽሑፍ መሰረት አድርገን ዛሬ በጥቂቱ እንወያያለን። ለኤልሳቤት አስቀድሜ ያነሳው ጥያቄ ኢንተርኔት ወይንም የዲጂታል ትስስር ከፖለቲካ ኢኮኖሚያዊና ከማህበራዊ እንቅስቃሴዎችና ለውጥ ጋር በተገናኘ ምን መልካም ሚና ነበረው የሚል ነበረ።
እንግዲህ የኢንተርኔት ወይም በይነመረብ የምንለውን በአማርኛ ከዴሞክራሲ ጋር ለማገናኘት እስከሆነ ድረስ እየሞከርን ያለነው በሁለት መልኩ ብናየው ደስ ይለኛል ሀብታሙ። የመጀመሪያው ምንድን ነው? የኢንተርኔት መምጣት በፖለቲካና በማህበራዊ ዘርፍ ሰዎች ያላቸው ተሳትፎ እንዲያድግ አድርጓል። ያንን ደግሞ አሳደገው ብለን ያሉበት ምክንያት ምንድን ነው? ሰፊ የመገናኛና እርስ በርስ ሀሳብ የመለዋወጫ መድረክ ሆኖ በማገልገሉ ነው። ልክ እንደነ ስልክ ወይም በሬዲዮ ወይም እንደ ሌላ የመገናኛ ብዙሃን ዘዴዎች ሁሉ ኢንተርኔትን አንድን ሰው ከአንድ ጋር በማገናኘት እንደገና የራሱ በሆነው ጸባዩ ደግሞ አንድን ሰው ከብዙ ጋር፣ ብዙዎቹን ሰዎች ደግሞ ከአንድ ሰው ጋር በማገናኘት ሰፊ የሆነ የሀሳብ መንሸራሸሪያ መድረክን ፈጥሯል። ይህ ደግሞ የሰዎችን ተሳትፎ ሀሳብ መስጠትን፣ መቀበልን፣ መቃወምን የመሳሰሉ ነገሮችን ስለሚያመቻች በአንጻሩ ዴሞክራሲ እንዲያድግ ወይም ደግሞ እንዲኮስፍ እንዲያንስ የማድረግ ተጽዕኖ ሊኖረው ይችላል ማለት ነው። በሁለተኛ መልኩ ያው ያል እንደሆነ እንደሚታወቀው በተለይ ያላደገ ዴሞክራሲ ወይም በማደግ ላይ ያለ የዴሞክራሲ ስርዓት ባለባቸው አገሮች አካባቢ ዜጎች ገንዘብ ባላቸውና ስልጣን ባላቸው አካላት መንግስትን ጨምሮ ወይም ደግሞ ሌሎች ኃይለኛ ተቋማትን እና ግለሰቦችን ጨምሮ ሳይገደቡ በነጻነት ይህ ጉዳት ይደርስብኛል ሳይሉ ስማቸውን ደብቀው ሊሆን ይችላል፣ ፎቶቸውን ደብቀው ሊሆን ይችላል። እንደምናየው ብዙ ጊዜ በማህበራዊ መገናኛ ዘዴዎችን በዛ መልኩ ሀሳባቸውን መግለጽ፣ መቃወም እንዲችሉ ፖለቲካዊ ይዘት ያላቸው ንግግሮችንም ያለ ገደብ ማውጣትና መናገር እንዲችሉ መድረክ ፈጥሯል። ስለዚህ ነፃ የሆነ የመቃወሚያ መድረክ የአብዮት አደባባይ ወይም የመስቀል አደባባይ አይነት፣ ነገር ግን በአካል የማይኬድበት በሀሳብ ብቻ ሰዎች ተሳትፎ የሚያደርጉበት የፖሊስ የኃይል የገንዘብ ጣልቃ ገብነት የሌለበትን የመሳተፍ መብትን አመቻችቷል ማለት ነው።
ኢንተርኔት መሰል ኃይል ለብዙሃን ከማጎናጸፉ በተቃራኒ በአንዳንድ ሁኔታዎች ደግሞ መሰረታዊ የዲሞክራሲ መርሆች በሚባሉት ላይም የደቀነውን ፈተና ከሰሞኑ በባህር ዳር ዩኒቨርሲቲ በነበረ መድረክ ላይ አስረድተሻል። ለአድማጮች የተወሰኑትን ማሳያዎች ማቅረብ ይቻል ይሆን? በየትኞቹ መሰረታዊ የዲሞክራሲ መርሆች ላይ ነው ስጋትና አደጋ ደቅኗል ማለት የምንችለው?
ሁለቱ መሰረታዊ የዲሞክራሲ ግብአት የምንላቸው ነገሮች አሉ አይደለም? ተሳትፎና ተወካይነት ወይም መወከል መቻል። እኔ በዴሞክራሲ ስርዓት እንዳንድ ዜጋ ተሳታፊ ነኝ ብዬ የምለው የሚወክለው ሰው ሲኖረኝ ነው። ተወካይ ሲኖረኝ ድምፅ መስጠት ስችል በምርጫ ሂደት ሳል ያኔ ነው የዴሞክራሲ ሂደቱ አለ የሚባለው። ወይም እንደገና ደግሞ ተሳትፎ አለኝ ስል በቀጥታም ሆነ ቀጥተኛ ባልሆነ መንገድ በዴሞክራሲ ስርዓት ውስጥ የራሴ የምለውን አባባል እንደ ዜጋ ማንጸባረቅ፣ ማሳየት፣ ያንንም ለማስበት መታገል። እነዚህም ሁለቱን መብቶች የተሳትፎንና የተወካይነት መብቶችን አሳድጓል። ኢንተርኔት እድል ፈጥሮላቸዋል እንዲያድጉ እድል ፈጥሮላቸዋል ወይም ተጽዕኖ ያደርግባቸዋል እንዳልመስሉ የዛን ያህል ደግሞ ሊጎትታቸው ይችላል። ለምሳሌ ተወካይነት ያልን እንደሆነ ሁሉም ሰው እንደየልቡ ነው በይነመረብ ላይ የሚያወራው ወይም ደግሞ በማህበራዊ ድረገጾች ላይ እንደሚታየው እንጂ ለምሳሌ ወይ አንድን ቡድን ወክሎ የሰራተኛ ማህበርን በለው የብሔር ጉዳይንም በለው ወይ የሴት ጉዳይንም በለው ወይም ሌሎች ትኩረት የሚያስፈልጋቸው ጉዳይ የሚባሉትን ብድግ ብሎ ያንን ማውራት ሲችል ዜጎችን ወክለት አይደለም አይደለ? አንተ ወክለንሃል ይህን እንድታወራለን ወይም አንቺ ተወክለሻል ያላቸው የለም፣ ግን ያነሱታል። በዛ ሂደት የአንድ ሰው ሀሳብ ሆኖ እያለ የሚናገረው አንድ ሆኖ እያለ የብዙ ሰው በማስመሰል የዴሞክራሲ ሂደቱ በተወሰኑ ግለሰቦች ብቻ ቁጥጥር ስር እንዲውልና አብዛኛው ሰው በሆነ መረብ ላይ መምጣት ያልቻለው በተለያየ ምክንያት ኔትወርክ በማጣት በለው ገንዘብ መክፈል ባለመቻል በለው ባለመፈለግም በለው በምንም ቢሆን ያልመጡትን ሁሉ ወክሎ የተናገረ በማስመሰል ያ የውይይት መድረክ ሁሉ የወከለ የማስመሰል እና ዴሞክራሲ እንዳያድግ ብዙዎች እንዳይሳተፍ እና ድምጻቸው እንዳይሰማ የማድረግ ሁኔታ ሊፈጥር ተሳትፎ ያየን እንደሆነ ተሳትፎ በተለያየ ምክንያት ሊገደብ ይችላል። የመጀመሪያው አሁን ቀደም ሲል እንዳልኩት ለብዙዎች ውድ ሊሆን ይችላል የኢንተርኔት አገልግሎት። አብዛኛው ቦታ ደግሞ ኢንተርኔት አገልግሎት አሁንም ላይዳረስ ይችላል። በተለይ አዳጊ በሆኑ ሀገራት የሚሆን ሀገር ኢትዮጵያን ጨምሮ ማለት ነው። እንደገና ደግሞ ኔትወርኩን ደርሶ ገንዘብን እንዴት ተመክፈል ይቻለ በበት ውስጥ እንኳን በሴትና በወንድ መካከል፣ በወጣቶችና በአዛውንቶች መካከል፣ በእድሜ በገፉት መካከል ያለው ልዩነት ከሁሉም ተኩል አይጠቀምበትም። ያንን ይዘታል፣ ተታፍን ይዘታል፣ እየተቻለ እውቀትም ይያል። አንዳንድ ጊዜ ትምህርትም ይጠይቃል። አደለ መጠቀም እነዚህ የያዝናቸውን የስልክ መጥሪያዎች ማገናኘትን ከኢንተርኔት ጋር ትምህርትን እውቀትን ይጠይቃል። እነኛ ሁሉ ሊበድሉ ይችላሉ። ይህ ትምህርት ምሳሌ ነው። እንደገና የመንግስታትን ጣልቃ ገብነት አብሮ መታየት አለበት። በመመረቡ ነጻ ነው፣ ሁሉም ሰው እንዲሳተፍ እንደ ልብ ፈቅደዋል ብለን ብንልም ቅሉ መንግስታት ትልልቅ የሆኑ ይህንን የማህበራዊ ድረገጾችን አምርተው የሚሸጡ እንደ ፌስቡክ፣ እንደ ጉግል ያሉ ካምፓኒዎች፣ ከዚያም ባሻገር ደግሞ ቸርቻሪዎች፣ የቴሌኮሙኒኬሽን ቸርቻሪዎች የመሳሰሉት ሁሉ ፋናት ብለው እነሱ በፈለጉት መልኩ የመጠቀም ኃይላችንን እና ፍላጎታችንን ይገድቡታል። ያ ደግሞ ተሳትፎ ይገድባል ማለት ነው። እንደገና አስተዋዋቂ ድርጅቶች ማስተዋወቂያዎች እንደሚሉት አሁን ብዙ ጊዜ እንደሚሰማው የሰዎችን ማንነት፣ ፍላጎት ወዘተረፈ የመሰሉ ዴታ ተሰብስቦ ለአስተዋዋቂ ድርጅቶች ያላንተ ፈቃድ ሊያልፍ ይችላል። በዛ ሂደት ደግሞ ያንተ የግል መብትን የማስከበር መብት፣ የኔ ማንነትና የምትፈልገውን በፈለከው ጊዜ ማሳወቅና ያለማሳወቅ መብት ይደሰፋል፣ ይመካል ማለት ነው። ሰው በዚህ ሂደት እነዚህ ሁለቱ የተሳትፎና የተወካይነት ወይም የወካይነት መብቶች በዲሞክራሲ ሂደት ውስጥ መከበር ያለባቸው
ከዚህ ጋር በተያያዘ ስለ ዲጂታል አክቲቪዝም ወይም የለውጥ አቀንቃኝነት ጥቂት እንነጋገር። ዲጂታል አክቲቪዝም የሚለው መጠሪያ ምን አይነት እንቅስቃሴዎችን የሚገልጽ ነው? ይሄ የዲጂታሉ ዓለም ለውጥ አቀንቃኝነትስ በዋነኝነት ለምን ዓላማ እየዋለ ይገኛል?
እንግዲህ ለምን ዓላማ እያሉ ይገኛል በዋነኝነት ያለ እንደሆነ በጣም ብዙ ዓላማ ነው። አሁን ግን ያው ስለ ዴሞክራሲ ስለምናወራ ወደ ዴሞክራሲ እንምጣ። ዲጂታል አክቲቪዝም ወይም ደግሞ በበይነ መረብ የታገዘ ሀሳብን አውጥቶ የመናገር ንቅናቄ መፍጠር ድርጊት ማለት ባጭሩ፣ ቢሮ ማህበራዊ ንቅናቄ መፍጠር እያለን መሬት ላይ የምናወራው በየዕለት ኑሯችን አይደል? ስለ አብዮተኝነት ሰዎች ለማነሳሳት የምናወራው ወሬ አሁን በበይነ መረብ በተፈጠሩት የኢንተርኔት አገልግሎቶች ስማርትፎን የምንጠቀማቸው ደግሞ አፕሊኬሽንስ፣ መተግበሪያዎች እነሱ ሁሉ ተጠቅሞ አንድ ሰው ወይም አንድ ቡድን ለውጥ ለማምጣት በማሰብ ወይም የሌሎችን ሰዎች አስተሳሰብ ላይ ተጽዕኖ ለማድረግ በማሰብ የሚያደርጋቸው እንቅስቃሴዎች ናቸው። ስለዚህ ድሮ ከነበረው ህዝባዊ ንቅናቄ የሚመስጣት ሂደት ውስጥ የተቀየረው ነገር አዲስ ኢንተርኔት የሚባለው ተያያዥ የሆኑ ቁሳቁሶች፣ መተግበሪያዎች፣ የመሳሰሉት ነገሮች ጥቅም ላይ ውለዋል ማለት ነው እንጂ ቢሮ ከነበረ የህዝብ ንቅናቄ ለውጥ ጋር ብዙ የተለየ የትርጉም ልዩነት የለውም። ጥሩ ምሳሌ የሚሆነው ብዙዎቹም ደግሞ በዚህ ጉዳይ ላይ የተመራመሩ ነው የጠፉ ሰዎችም አብልተ የሚናገሩት በተለይ ለ2011 የፈረንጆች 2010 መጨረሻ 2011 መጀመሪያ የአረቡ ዓለም የፖለቲካ ንቅናቄ ባረገ ጊዜ ነው ዲጂታል አክቲቪዝም የሚለው ቃል የበለጠ ጎልቶ ወጣ። በእርግጥ አንዳንድ ጸሐፊዎች ደግሞ የለም እንዲሁም ወደኋላ ተመልሰን ያየን እንደሆነ እንደ ጋብሊያን ደን የሚባል ሚዲያ ላይ የጻፈ ሰው አለ እና ለ2005 እንኳን በፈረንጆች ኢትዮጵያ ውስጥ ታይቷል ምርጫ ሲደረግኛ በ97 ምርጫ እንደምንለው ማለት ነው። ኢንተርኔትን በጣም በሰፊ ያልተጠቀም ነው ያኔ የማህበራዊ ድረገጾቹ እንደ ፌስቡክ፣ ትዊተር ያን ያህል በጣም ጎልቶ ወጡ ስላልነበሩ፣ ነገር ግን ፓርቶ ከሚባለው አይነት መገናኛ ዘዴ ስለነበረ ስልኮችን ዌቢናር የመሰሉ ደግሞ የዲስካሽን ፎረምስ ነበሩ ኦንላይን። በዛ ላይ የቴክስት ቅይር ነበረ በሞባይል ስልክ እና ያን ያሳየው ማናቸውም የዲጂታል መሳሪያ ተጠቅሞ ህዝባዊ ንቅናቄ መፍጠር እስከሆነበት እንዲሁም ከአረቡ ዓለም ቀድሞ ኢትዮጵያ ውስጥም ታይተዋል ብለውም መነሻ የሚያደርጉ ጸሐፍታሉ ማለት ነው። ስለዚህ በአረብ ዓለም ጀመረ፣ ከዛ የተስፋፋ መጣ። በሰሜን አሜሪካ ሀገሮች ታይቷል፣ አልጀሪያም የተሰክ እንደሆነ ቱኒዚያም። ከዛች ወደ እኛ ደግሞ እናምጣ ወደ እኛ ገር 2011 በፈረንጆች ማለት የድምጻችን ይሰማ ንቅናቄ የነበረበት የዘን 9 የሚባሉት ወጣቶች ቡድኖችን እንደዚሁ ንቅናቄ የነበረበት ነው። እነዚህ ሁለቱ ንቅናቄዎች ኢንተርኔትን እና በይነ መረብ እና ሌሎች እቃዎችንም ተግባራዊ አድርገው ነበር ለለውጥ ለዴሞክራሲ ቅስቀሳ እና አንዳንድ የማንቂያ ስራዎችን ይሰሩ የነበረው። ስለዚህ ከእኛም ጋር የተያያዘ ነው ማለት ነው። ከዛ በኋላ በምስራቃዊ አውሮፓ ሀገሮችን ታይቷል፣ በሌሎች የላቲን አሜሪካ ሀገሮችም ኢንተርኔት እየተጠቀሙ ለውጥ ለማምጣት ጥረት ማድረግ ታይቷል። እዚህ ጋር ልብ ብለን ማየት አለብን። ግን ኢንተርኔትን ተጠቅሞ ለውጥ ማምጣት በፖለቲካ ሂደት ብቻ የተደረገ አይደለም። አንደኛ ሰብአዊነቶችን ያማከሉ በርካታ ንቅናቄዎች ነበሩ። የሴቶችን መብት በተመለከተ፣ በተመሳሳይ ፆታ መካከል የሚደረጉ ጋብቻዎችን እና ግንኙነቶችን በተመለከተ፣ የህፃናት መብት ተረፈ የመሳሰሉ ነገሮች ሁሉ ኢንተርኔትን በመጠቀም ህዝባዊ ንቅናቄ ለመፍጠር ተግባር ላይ የዋሉባቸው ነበሩ። የሰራተኛ ማህበራትን ብትል፣ የዋጋ ቅናሽን ብትል፣ የማሻሻጥን በለው፣ የዛም ያህል ደግሞ ወደኋላ ተመልሶ ልክ አንድን ጉዳይ ተገኝነት እንዲኖረው ሰዎች እንዲቀበሉት የማድረጋቸው ይሆናል። ሰዎች እንዳይቀበሉት ቦይኮት እንዲያደርጉት እንዲተውት የማድረግ ሂደቱ ነበረ። ወደ እኛ ጋር ሲመልስ የበደሌ ዘመቻ ታስታውሳለህ? በኦሮሞ ንቅናቄ ጊዜ የበደሌ ቢራ እንዳይጠጣ ቢያንስ በኦሮሞ የንቅናቄው ደጋፊዎች መጠጣት የለበትም ተብሎ ድጋፍ ተሰብስቦበት ከገበያ ህዝብ እንዲወጣ ጫና እንዲደረግበት የተደረገበት ሁኔታ ነበር። ኮካኮላ ላይ የሚገዛው ይህ በሌላ ዓለም የሚታይ ነው እና በአጽንኦት ማሰብ ያለብን ኢንተርኔት ለፖለቲካ ብቻ ሳይሆን ለኢኮኖሚ፣ ለሌሎች ተያያዥ ሰብአዊ መብቶችን አብሮ ይሄድ እንደመገናኘ እንደነበረ ማሰብ አለ።
ኤልሳቤጥ፣ ቀደም ብለሽ ዓለም አቀፍ ማሳያዎችን ጠቃቅሰሻል። ወደ ኢትዮጵያ እንምጣ። ኢትዮጵያ ውስጥ በቅርብ ዓመታት የተለያዩ ማህበራዊና ኢኮኖሚያዊ ፖለቲካዊ ለውጦች ተስተናግደዋል። ኢንተርኔት ወይም ዲጂታል ዓለሙ የነበረውን ሚናና ከወዲሁ ካልታሰበባቸው ደግሞ በአጠቃላይ ለሀገሪቱ መጻኢ የዲሞክራሲ ግንባታ ስጋት የሚሆኑ ልምዶችን በወፍ በረር ማንሳት እንችል ይሆን? ምን መደረግ አለበት ከሚለው ጋር አብረን
እንዳልከው መጀመሪያ ምን ቢሆን ነው ከሚለው የሚነሳ የኢንተርኔት አገልግሎት ተጠቅሞ ሀሳብን ማንጸባረቅ አሁን ባለ ሁኔታ ክርክሮች ቢኖሩ ማለት ነው አንዳንድ መንግስታት መብት ነው ብለው ነው የሚያምኑት። እንዲሁም እስከመቼ እስከምን ድረስ ራሱ ኢንተርኔት አገልግሎትን ለመጠቀም መብቃት መንግስታት ሊያሟሉት የሚገቡት መብት መሆን አለበት። መንግስታት ደግሞ ሀሳብን ለመግታት ብለው ወይም ማናቸውን የፖለቲካ ክርክር በበይነ መረብ የሚካሄድን ለመግታት ብለው ኢንተርኔትን ማቋረጥ የለባቸውም እንዲሁም ሀሳቦች አሉ። ይህኛ በዚህ በኩል እንዳለ ታዲያ ከሌሎች ምን ይጠበቃል ብለን ደግሞ ልናስብ ነው አይደለ? ስላለቻ ተጠቅመን የምናደርሳቸው ጉዳቶችን እንዳለዋሉ ሁለት መሰረታዊ ነገሮች አሉ። አንደኛው የጥላቻ ንግግር እንዲሰፋ ሆኗል። ያ የሆነው ምንድን ነው? ቅድም እንዳልኩት ኢንተርኔት በራሱ ባለው ጸባይ የተነሳ ሰዎች እንደ ፈቃዳቸው ራሳቸውን፣ ማንነታቸውን፣ ስማቸውን ደብቀው ሀሳባቸውን እንደሚያንጸባርቁ ስለሚያስቡ ከተጠያቂነት ያመለጡ ይመስላቸውና በሌሎች ቡድኖች፣ ግለሰቦች ላይ የጥላቻ ንግግርን ያደርጋሉ። ይሄ አጠቃላይ እንድትለወጥ ወይም እንዲለወጥ የሚፈልገውን ጉዳይና ዓለም የሚያውቅ ነው የሚሆነው። ስለዚህ የጥላቻ ንግግር አንዱ ስጋት ነው። ይህን ለመቆጣጠር በየሀገሩ የተለያየ እርምጃ ይወሰዳል። የእኛንም ሀገር ኢትዮጵያን ጨምሮ ማለት ነው። ለምሳሌ የጸረ ጥላቻ ህግ አዋጅ አለ እዚህ ሀገር አይደለ? እነዚህ አይነት ነገሮች ምን ያህል ነው ተግባራዊ መሆን ያለባቸው? እስከምን ድረስ ነው? የትኛውን ትክክል የትኛውን ትክክል ያልሆነው? አሁንም ክርክር ላይ ያለ ነገር ነው። ጉዳዩ አዲስ ስለሚሆን ማለት ነው። ማሰብ ያለብን ነገር ግን ኢንተርኔትን ስላገኘነው ብቻ መጠቀም ብቻ ሳይሆን ያለብን መብታችን እስከምንድን ነው፣ ግዴታችን እስከምንድን ነው ብለን ማሰብ ያስፈልጋል። ስለዚህ ምንም መሬት ላይ ልናደርገው የማይገባንና በህግ የሚያስጠይቀን ወንጀል ሁሉ ኢንተርኔት ላይ ስናደርገው ወንጀል ነው። ስለዚህ ተገቢው አጠቃቀም ምንድን ነው፣ ምን መደረግ አለበት ካልከኝ፣ ምናልባትም የመጀመሪያውና ዋናው ነገር ሁሉም ዜጎች የኢንተርኔትን አጠቃቀም መረዳት መቻል አለባቸው። አጠቃቀም ችግር ማለት ነው ምን አይነት መረጃ ነው የሚወስደው፣ ያ መረጃ እውነት መሆኑን ውሸት መሆኑን እንዴት ነው የሚለየው ብለው የሚያውቁበት አይነት መንገድ ያስፈልጋል። አጫጭር ስልጠና ሊሆን ይችላል፣ ወይም ደግሞ ትምህርት ውስጥ በትምህርት ሰዓታችን ውስጥ የሚካተት በበይነመረብ የሚገኙ መረጃዎችን እንዴት መጠቀም አለብን፣ እንዴት መለየት አለብን የሚለውን መረዳት መቻል አለብን። አዛ ይሄ ውሸት ነው ይሄ እውነት ነው የሚለውን ማወቅ ስለማንችል፣ ሌላኛው ምንጩ ማን ነው የሚለውንም ለማወቅ የሚያስችል እውቀት ያስፈልጋል። ከማን ነው የሚመጣው? ሁሉ ነገር ከባለስልጣን ወይም ከመንግስት ወይም ደግሞ ገንዘብ ካለ ሰው ወይም ከምናውቀው ድርጅት የሚመጣው ሁሉ እውነት ነው ማለት ነው ወይ ብለን መጠየቅ መቻል አለብን። ለዚህ ደግሞ የተመቸ ነው ልክ ምንድን ነው ኢንተርኔት ተፈጥሮ ዝም ብሎ አለ የሚሰጣለው አሁን ያንን እንኳን ወሬ የሚያጣሩልን ተናጋሪ ማን ነው፣ ይዘቱ ማን ነው፣ የመሳሰሉት ነገሮች ፎቶግራፍም ቢሆን ንግግርም ቢሆን የምናጠራባቸው የተለያዩ አፕሊኬሽኖች ወይም መተግበሪያዎች አሉ። ነገር ግን መኖራቸው ብቻ ሳይሆን መታወቂያቸውም የግድ ስለሚያስፈልግ በተለይ ለወጣት ልጆች ምንጭን ይዘትን በተመለከተ ማወቅ አለባቸው። ከሁሉ በላይ ደግሞ መቼ ነው እኔ መናገር ያለብኝ ብሎ ሲነገር አንድ ጥሩ ተረት አለ፣ የአማርኛ ተረት አለ። አፋ አፋለኝ ተብሎ አይወራም ብዙ ዝም ብላ አታወራም አይደል? ማሰብ ይጠይቃል። ልክ እንደዛ ሆኖ ኢንተርኔት አገኘ ተብሎ ዝም ብሎ አይለቀፍም። ስለዚህ መቼ ነው መለቀፍ ያለብኝ፣ ምንድን ነው መለቀፍ ያለብኝ፣ ለማንስ መሆን ያለበት የሚለው ነገር ቀደም ብለው አስበበት ወስነው ምን ስኬት ያመጣል፣ ሌሎች ጋር የሚያመጣው ጥሩ ነገር ወይስ መጥፎ ነገር ምንድን ነው የሚለውን ነገር አስቦና ተገናዝቦ ለማድረግ የፖሊሲ ማድረግ ናቸው። ወሬ ወይም መረጃ የማድረግ ወሬ እንደ ድሮ ለጋዜጠኞች ብቻ ወይም ለመገናኛ ባለሙያዎች ብቻ ሳይሆን ለማናቸውም ዜጋ የሚገባ እውቀት ስለሚሆን ስልጠናዎች የሚዲያ ሊትሬሲ እንደሚባለው አይነት ያስፈልጋሉ። በስልትሌት የሚሆን በቡድን የሚሆን በተለያየ ምክንያት ሚልነት አለን።
ኤልሳቤጥ ሳሙኤል፣ በቅርቡ በባህር ዳር ዩኒቨርሲቲ የሰላም ተነሳሽነት መርሃ ግብር ላይ ያቀረብሽውን ዲሞክራሲና የለውጥ አቀንቃኝነት በዲጂታሉ ዓለም የተሰኘ ጽሑፍ መሰረት አድርገን በጥቂቱ ስለተወያየን በእጅጉ አመሰግናለሁ። የጽሑፉን የተወሰነ ክፍል ብቻ ነው ለዛሬ በተናጠል ያወራንበት። ቀሪ ሀሳቦችን ለሌላ ቀን አሳድረናችኋል። በድጋሚ አመሰግናለሁ።
ታሙንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እንወሰዳችሁ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኢትዮጵያ መንግስት ሊደረግ የታቀደው ብሔራዊ ውይይት ሁሉንም ያሳተፈና በየአቅጣጫው ጠመንጃ ይዞ ያለውን ጨምሮ ያካተተ መሆን አለበት ሲል አስታውቆ ነበር። ኦፌኮ ብሔራዊ ውይይቱ ሳይደረግ በጣም አስፈላጊ ናቸው ያላቸውን ቅድመ ሁኔታዎች ማስቀመጡንም የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ለአሜሪካ ድምጽ ተናግረዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች።
የኦሮሞ ፌዴራሊስት ኮንግረስ ጽህፈት ቤት ኃላፊ አቶ ጥሩኔ ገምታ ኢትዮጵያ አሁን ከገባችበት ቀውስ እንድትወጣ እውነተኛ፣ ሀቀኛና ሁሉን አቀፍ ብሔራዊ ውይይቶች ማካሄድ አስፈላጊ ነው ብሎ ፓርቲያቸው እንደሚያምን ይናገራሉ። ይህ ውይይት ከመካሄዱ በፊትም ፓርቲው እንደ ቅድመ ሁኔታዎች ያስቀመጣቸው ነጥቦች እንዳሉት ገልጸዋል።
የተነሱ ነጥቦች አራት ናቸው። እንደ ዜጋም እንደ ፓርቲም ያሳስበናል። አንደኛ የሚካሄደው ጦርነትና ግጭት መቆም አለበት ነው። ጦርነቱን አቁሞ ቁጭ ብሎ መነጋገር፣ ሁሉን አቀፍ የሆነ ድርድር እንዲካሄድና የሚያስተናግዱ ገለልተኛ የሆነ ሰዎች የሚሳተፍበት ነው። ሶስተኛ ደግሞ ተፋላሚ ኃይሎች ራሳቸው መሳሪያ ይዞ የሚንቀሳቀሱም ቢሆን ጥሪ ተደርጎላቸው እንቅፋት ሊሆኑ የሚችሉ ህጎችና ደንቦችም ተነስቶላቸው በድርድሩ እንዲሳተፉና መሳሪያቸውን ሊያስቀምጡ የሚችሉበት ወደ ልማት ላይ ሊሳተፉ የሚችሉበት ጥሪ እንዲደረግላቸው ብለናል።
ፓርቲው ይህንን ሀሳብ የያዘ መግለጫም አውጥቷል። በሌላ በኩል የብሔራዊ ውይይት ለሀገር ህልውና አስፈላጊ ነው ሲሉ የኢትዮጵያ ዜጎች ማህበራዊ ለፍትህ ኢዜማ የብሔራዊ ስራ አስፈጻሚ የሆኑት ዶክተር ባንተ ይገኝ ታምራት ከአሜሪካ ድምጽ ጋር ከዚህ ቀደም ባደረጉት ቃለ ምልልስ ተናግረው ነበር።
ቆም ብለን አንድ የሆነ ቦታ ላይ ዋጋ ተከፈል፣ እንግዲህ ተጨማሪ ዋጋዎችን መክፈል ስለሌለብን ሀገር እንደ ሀገር መቀጠል ስላለባት ዜጎችን መኖር የሚችሉበት ህልውናቸው መረጋገጥ ስላለበት በዚህ ጉዳይ ሁላችን የሚመለከተን አካል መወያየት የመፍትሄ አካል መሆን አለብን የሚል እምነት አለኝ።
በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሰለሞን ተፈራ ለሀገር ሰላም መሆን ጠቃሚ ሀሳብ ይዞ የቀረበ ሁሉ በብሔራዊ ውይይት ላይ መሳተፍ አለበት ብለው ያምናሉ።
ብሔራዊ እርቅ ለመምጣት ዋና ዓላማ ምንድን ነው? በህዝብ የተለያዩ ቋንቋ የተለያዩ ማንነት ቢኖርም ግን አንድ የሆነች ሀገር ይፈልጋሉ። የበለጸገች ወይም ደግሞ ያደገች ሪፍርስታ የሆነች ሀገር ይፈልጋሉ። የሆነ ንግግር ብሔራዊ እርቅን ያመጣል። ብሔራዊ እርቅ ደግሞ ወደ አንድ አቅጣጫ የምንመራበት የምሳተፋታል ወይም ደግሞ ብሔራዊ እርቅ ላይ ወይም ደግሞ ብሔራዊ ንግግር ላይ የምነጋገር ቡድን ወይም ደግሞ ግለሰብ ምን አጀንዳ ነው ይዞ የመጣው? በዛ አጀንዳ ነው የሚገባም የሚወጣም መመዘን ያለበት።
የኦሮሞ ፌዴራሊስት ኮንግረስ በቅድመ ሁኔታው ከጠቀሳቸው መካከል የታሰሩ የፖለቲካ ፓርቲዎች አባላትና አመራሮች ተፈተው በውይይቱ መሳተፍ አለባቸው ባለው ላይ የፖለቲካ ሳይንስ መምህሩ ሰለሞን ተፈራ ብሔራዊ ውይይት መነሻው እርቅ ነውና መሳተፍ አለባቸው ባይ ናቸው።
አንዱ ምንድን ነው በተለይ የታሰሩ የፖለቲካ ኃይሎች የኦሮሞ ፖለቲከኞች ብቻ ሳይሆን ሌሎችም ተፈቶ የራሳቸውን ሚና መጫወት አለበት፣ ብሔራዊ ንግግር ወይም ደግሞ ዘረርቅ ላይ ራሱ ሚና መጫወት አለበት የሚል ሀሳብ ስላለኝ እዛ ላይ ትክክለኛው አቋም ነው ብዬ ነው የማስበው። አሁን ፖለቲካ እስረኛው ወይም ደግሞ ትክክለኛ እስረኛ አይደለም ማለት አይደለም። ዋናው እነዚህ ሰዎች ሲታገረበት በተለያዩ መንገድ ነው። በተለያዩ መንገድ ሲታገሉ ሰርተው ሊሆን ይችላል፣ ወይም ደግሞ ህግ ተፈጽሞ ሊሆን ይችላል። ግን ብሔራዊ እርቅን ምንድን ነው የህግ ጥሰቶችም የህግ ጥሰት የፈጸሙ ካቶችም ይጨምራል። ይህ ምንድን ነው? የጋራ ሀገር ነው ያለው፣ የጋራው አላማ ነው ያለን። ስለዚህ ከዚህ በኋላ የጠፋን ጥፋት ከታ ተባብለን ለአንድ አላማ ያደገችን የበለጸገችን ወይም ደግሞ የዲሞክራሲያዊ ሀገር ሁላችን በጋራ የሚሳትና የድግድ ሀገር ለመገንባት እያንዳንዳችን መረባረብ አለብን ብለን ወደፊት የምናይበት ነው እንጂ በዛ መስፈርት አለመፈታት ወይም ደግሞ እስር ቤት ማስቆየት ምንም አይነት የደጋግዛ እንዳለ ብዬ አላስብም።
በዚህ የኦሮሞ ፌዴራልስ ኮንግረስ መግለጫ ላይ እስካሁን ከመንግስት ወገን የተሰማ ምላሽ የለም። በኢትዮጵያ ሁሉን ያሳተፈ ብሔራዊ ውይይት እንደሚካሄድ ጠቅላይ ሚኒስትር አብይ አህመድ እና ሌሎች ከፍተኛ ባለስልጣናት በተለያዩ አጋጣሚዎች ተናግረዋል። ከዚህ ቀደም ብሔራዊ መግባባትን በተመለከተ ከአሜሪካ ድምፅ የተጠየቁት በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር የሆኑት ዶክተር ብቅላ ሁሪሳ በ2014 ሀገራዊ ውይይት መንግስት እንደ አንድ ትልቅ ሀገራዊ ሁነት በእቅድ ይዞት የሚንቀሳቀሰው ጉዳይ እንደሆነ ለአሜሪካ ድምፅ ተናግረዋል። በተጨማሪም ቁጥራቸው የበዛ ድርጅቶችን አቅፎ የሚንቀሳቀስ ድርጅት በኢትዮጵያ ሁሉን አቀፍ ሀገራዊ የምክክር ውጥን ለማዘጋጀት ከፍተኛ እንቅስቃሴ እያደረገ መሆኑን መዘገባችን አይዘነጋም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ ከማለፋችን በፊት አንድ ሙዚቃ ጋብዛችሁ። ማዲንጎ አፈወርቅ ብርቱካኔ ይለናል። ብርቱካን በልቼ ማዲንጎ አፈወርቅን ብርቱካኔን ነበር ያደመጣችሁት። ወደ ቀጣዩ ዘገባ እንውሰዳችሁ። ድባቴ ወይም ዲፕሬሽን በመላው ዓለም እጅግ ከተለመዱት የስነ አእምሮ በሽታዎች መካከል አንዱ ነው። ኢትዮጵያን ጨምሮ በአብዛኛዎቹ ታዳጊ ሀገራት በበሽታው ዙሪያ ያለው እውቀት እጅግ አናሳ ነው። ኤደን ገረመው ለዛሬ የዚህ በሽታ ተጠቂ ከሆነች ወጣት ህይወት አፈወርቅና የስነ አእምሮ ሐኪምና የአማኑኤል ሆስፒታል ታሪኮች ደራሲ ዶክተር ዮናስ ላቀው ጋር ቆይታ አድርጋ ተከታዩን አሰናድታለች።
ህይወት አፈወርቅ የ25 ዓመት ወጣት ናት። ተወልዳ ያደገችው ደብረ ማርቆስ ከተማ ሲሆን እስከ 10ኛ ክፍልም በዛው ተምራለች። አዲስ አበባ ቤት ተከራይት መኖር መጀመሯንም ትገልጻለች። ከሁለት ዓመታት በፊትም ለስድስት ወራት ጊዜ ያህል ስራ አጥታ በነበረበት ጊዜ ስሜቷ መቀየር እንደጀመረ ትናገራለች።
በጣም ይደብረኛል፣ ማለት እጨነቃለሁ፣ ውስጤ በጣም የሚሰፋኝ ሆነ፣ ብቻ በጣም ያስጨንቀኛል። አንደኛ የቤት ክራይ ምናምን የሚባል ነገር ስላለ የቤት ክራይ ደረሰ ወይ ቀረ ምናምን ይህም ስለማስብ እና ሰው እንደመሆናችን መጠን ደግሞ እንበላለን ምናምን ነገር ነው ስራ ስራች ያ ሁሉ ነው የሚጎልበት እና ያ ያ ነገር በጣም ያስጨንቀኝ ነበረ። አልቅሽ አልቅሽ ሁሉ ይለኛል። ከዛ የሆነ ቦታ ላይ ወጥቼ ምናምን ሁሉ ማለጠበት ማለት ቦታ ላይ ጠጭ ያለ ቦታ ሄድ ምናምን
ህይወት ከባለፈው አመት ጊዜ ጀምሮ ስራ ብታገኝም ሰው አይፈልገኝም የሚልና የብቸኝነትና የሀዘን ስሜቷ እንዲሁም ድባቴዋም እንዳደገም ትናገራለች።
አሁን ላይ ማማከር ሰው ምናምን ከጎንለ ለዛ ያስ በጣም ሴላ ይመለሳለሁ። የሆነ የሚፈራረቁ እንትሉ አሳ ስሜቶች ስሜቶች ይፈራረቁብኛል በጣም ይካፋ። አንዳንዴ ከጎኔ ማንም ሰው እንደሌለ ብቸኝነት ስለሚሰማኝ ተስፋ ይቆርጣለሁ ምናምን።
ህይወት ከቅርብ ጊዜ ወዲህ በስራ ቦታ ያሉ ሰዎች በመከሯት መሰረት የአእምሮ ሕክምና እርዳታ መውሰድ ጀምራለች። የስነ አእምሮ ሐኪም የሆኑት ዶክተር ዮናስ ላቀው ስለ ድባቴ ወይም ድብርት በሽታ እንዲህ ያስረዳሉ።
ዲፕሬሽን የምንለው ህመም ወይም በአማርኛው ድባቴ የሚባለው ስሜት ላይ የሚከሰቱ የአእምሮ ህመሞች አንዱ ነው። ዋነኛው የዚህ ህመም ምልክት ሰዎች መከፋት እና ማዘን ስሜት ሲሰማቸው ነው። ነገር ግን ሁላችንም እንግዲህ በቀን ውስጥ በሳምንት በወር ውስጥ አልፎ አልፎ የመደበር ስሜት፣ የመከፋት ስሜት፣ የማዘን ስሜት ሁላችንም ይጎበኘናል እና ህመም የሚባለው ግን ይሄ ስሜት በተከታታይ ቢያንስ ለሁለት ሳምንታት የሚቆይ የመከፋት ህመም ሲሆን ቀኑንም ደግሞ አንዳንድ ጊዜ አሁን ጠዋት እንከፋት ከሰዓት ደስ ይለናል ወዘተ እንደዛ ሲሆን እንደ አእምሮ ህመም አንወስደውም። በተከታታይ ቀኑ ሙሉ ክፍት ብሎ የመዋል አይነት ሲሆን ከዛ ባሻገር ግን አብሮ ተያይዞ ደግሞ በፊት የሚያዝናኑንና የሚያስደስቱን ነገሮች መተው፣ የምግብ ፍላጎት መቀነስ፣ እንቅልፍ መቀነስ፣ ከዛ ባሻገር ምንም ሳይሰሩ መዛል፣ መድከም ስሜት ሲኖር ሀሳብ ብትንትን ማለት፣ ከዚህ ጋር እንግዲህ ተያይዞ መጨረሻ ላይ ተገቢ ያልሆነ እና ከፍተኛ የሆነ ጸጸትና ራስን መውቀስ፣ ተስፋ መቁረጥ፣ ከዛ እየባሰ ሲሄድ እንግዲህ ብሞትስ ብሎ ማሰብ፣ ራስን ለማጥፋት መሞከር ወዘተ። እነዚህ አንድ ላይ ሲኖሩ ይሄ የዲፕሬሽን በእንግሊዝኛ ዲፕሬሽን የምንለው ህመም ወይም በአማርኛ ድባቴ የምንለው ህመም አለ ማለት ነው።
ዲፕሬሽን ሲባል አንዳንዶች የመንፈስ ጭንቀት ይሉታል፣ አንዳንዶች ደግሞ ድባቴ ይሉታል። በሁለቱ መካከል ያለ ልዩነት ምንድን ነው?
የመንፈስ ጭንቀት ይባላል በተለምዶ ልክ ነው። ትክክለኛው እንግዲህ ዲፕሬሽን የሚባለው ህመም ወደ አማርኛ ሲተረጎም ድባቴ ነው። ግን ድባቴ የሚለውን ደግሞ ከቋንቋ አንጻር ስናየው በጣም ትክክል ነው። ግን ብዙ ሰው ያውቀዋል ወይ ድባቴ የሚለውን ቃሉን ራሱ ስንል ግን ብዙ ሰው ያውቀውም። እኔ ለምሳሌ የአእምሮ ሕክምና ተማሪ ሆኜ ሁለተኛ ዓመት ምናምን ያወቅኩት ቃሉን ራሱ አልሰምቼው አላውቅም ነበረ። ትክክል ነው፣ ገላጭ ነው፣ ግን ብዙ ሰው አያውቀውም። እና እኔ በግሌ የምመርጠው ምንድን ነው ይሄ ከቋንቋ ትክክልነት ይልቅ የበለጠ የምመርጠው ቀጥታ እንግሊዝኛውን ቃል መጠቀም ዲፕሬሽን የሚለውን ምክንያት አለኝ። ለዚህ ምሳሌ ድባቴ ብለን ጉግል ላይ ብንገባ ለምሳሌ አንድ ሰው ድባቴ ቢኖርበት ሪሶርሶችን ማግኘት አይችልም፣ መረጃ ማግኘት አይችልም። ህመሜ መንስኤ ምንድን ነው፣ ህክምና ምን ይመስላል ወዘተ። ዲፕሬሽን የሚለው ግን በተሻለ መረጃን እንዲያገኙ ስለሚያስችላቸው ከቋንቋ ትክክለኝነቱ ይልቅ ይሄ ፕራክቲካል እና ሰዎችን የሚያግዝ ስለሆነ ዲፕሬሽን የሚለውን እንዳወረደ እንግሊዝኛውን መጠቀም መርጣል።
ህመሙ ያለባቸው ሰዎች የሚያሳዩቸው ምልክቶች ጠቅሰውልኛል እና ደረጃም እንዳለው ነግረውናል። እስቲ እንዴት ነው በጊዜ ሂደትና ያለውን ደረጃ ያስረዱን።
ዋነኛ ምልክቱ አሁንም በተከታታይ ቀኑን ሙሉ ለተወሰኑ ለጥቂት ሳምንታት ቢያንስ የመከፋት ስሜት፣ አብሮት ደግሞ ማስጠላት፣ በቃ ከሰው ጋር መሆን ያስጠላቸዋል። ሰዎች እዚህ ህመም ውስጥ ሲሆኑ በፊት የሚያዝናኗቸውን ነገሮች ይተዋሉ። ማህበራዊ ኑሮ ያስጠላቸዋል፣ ሰው ማግኘት ያስጠላቸዋል። ነገር አለሙ ሙሉ እያስጠላቸው ሲሄድ እንግዲህ ወደ ዲፕሬሽን ህመም ውስጥ እየገቡ ነው ማለት ነው። ከዛ ባሻገር እየተባባሰ ሲሄድ ስራቸው ላይ እና ማህበራዊ ህይወታቸው ላይ ተጽዕኖ ማሳደር ይጀምራል። ለምሳሌ ስራ ለመሄድ ፍላጎት ከሌለ ስራ ይቀራሉ። ከዛ የራሱ የሆነ እሱ ደግሞ የሚያስከትለው ውጤት ይኖራል። ተማሪዎችም ሲሆኑ በቃ ከዶርም መውጣት አይፈልጉም፣ ማጥናትም ይደብራቸዋል፣ ህይወትም ትርጉም አልባ ይሆንባቸዋል። ከዛ በጣም የምንፈራው ደግሞ ተስፋ መቁረጡ እየተባባሰ ሲሄድ ሰዎች ደግሞ ራሳቸውን ይወቅሳሉ። እንግዲህ በፍቅር ግንኙነት ሊሆን ይችላል፣ የሚወዱት ሰው ሲለያቸው ሊሆን ይችላል። አጠቃላይ በህይወት ውስጥ ባላቸው ስኬታማነት ራሳቸውን እየወቀሱ ወቀሰው በጣም ከፍ እያለ ከዛ ለወደፊትም ተስፋ አይኖርም ብለው ማሰብ ሲጀምሩ በጣም የምንሰጋው እንግዲህ ሰዎች ራስ የማጥፋት ሀሳብ ሊኖራቸው ይችላል። ራስ ማጥፋት ሀሳብ ሀሳብ እንግዲህ ወደ እቅድ ሊሸጋገር ይችላል። ከእቅድ ወደ ሙከራ፣ ከዛ መጨረሻ ላይ በጣም በሚያሳዝን ሁኔታ ሰዎች ራሳቸውንም ሊያጠፉ የሚችሉበት ሁኔታዎች አሉ ማለት ነው።
ምክንያቶቹ ምንድን ናቸው? በእርግጥ ጸጸትን ጠቅሰዋል፣ ግን መነሻ ምክንያቶቹ ምንድን ናቸው?
ምን ብዙ ናቸው እና አንድ ሰው ለምን የዲፕሬሽን ህመም አጋጠመው ስንል በትክክል ግልጽ ሆኖ ለመመለስ አስቸጋሪ ነው የሚሆነ የብዙ ነገሮች ድምር ውጤት ነው የሚሆነው። የመጀመሪያው ሰዎች በተፈጥሮ አንዳንድ ሰዎች ተጋላጭነት አላቸው። የድብርት ህመም ወይም ሌሎች የአእምሮ ህመም ተጋላጭነት ሊኖራቸው ይችላል። ለምሳሌ በቤተሰብ ውስጥ ይሄ ህመም ካለ ልጆች ላይ ህመሙ አይደለም በቀጥታ የምትላልፈው፣ ግን ተጋላጭነቱ ይኖራቸዋል ማለት ነው። ከዛ ባሻገር አንዳንድ አካላዊ ህመሞች ለአካል ህመም ተብለው የሚሰጡ መድኃኒቶች፣ የተለያዩ ሱስ አምጪ ነገሮች፣ ለምሳሌ የሚያነቃቁ ሱስ አምጪ ነገሮች ልክ ሲቆሙ የድብርት አይነት ስሜት ያመጣሉ ማለት ነው። አንዳንዶቹ ደግሞ አእምሮንም እንዲደበት የሚያደርጉ ሱስ አምጪ ነገሮች አሉ። እነሱ ሲወሰዱ ሊያመጡ ይችላሉ። ይሄ እንግዲህ በስነ ህይወታዊ ወይም ባዮሎጂካል የምንለው መንስኤዎች ናቸው። እዚህ ላይ ደግሞ ሌሎች ነገሮች አሉ። በልጅነት ጊዜ ላይ ጥሩ ያልሆነ አስተዳደግ፣ ቤት ውስጥ የተለያየ መልኩ ጥቃት፣ እንግዲህ የስሜት ጥቃት የኢሞሽናል አቢዩዝ የምንለውን ጨምሮ እንደሱ አይነት ነገሮች ሲኖሩ፣ ከዛ ከፍ እያሉ ሲሄዱ ደግሞ ሰዎች አሁን ባላቸው የፍቅር ግንኙነት ጋር መለያየት፣ የወላጅ መሞት፣ በተለይ በጣም በልጅ በለጋነት እድሜ ላይ የወላጅ መለያየት ሰዎች ተጋላጭ እንዲሆኑ ሊያደርጋቸው ይችላል። ከዛ ላይ ከፍ ሲሉ እንግዲህ የፍቅር ግንኙነት ላይ አለመግባባት፣ ስራ ላይ ስኬታማ አለመሆን፣ ከዛ ብቸኝነት፣ ማህበራዊ ድጋፍ አለመኖር ወዘተ። አንድ ሰው ላይ እንግዲህ የትኛውን ያመጣበት የሚለውን እንግዲህ ለይቶ እንደየግለሰቡ ይሄ እንግዲህ ፎርሙሌሽን እንለዋለን በአእምሮ ሕክምና አንድ ሰው ለምን ታመመ የሚለውን ለመመለስ የምናደርገው ጥረት ነው ፎርሙሌሽን ምንለው እና ይለያያል ከሰው ሰው። እነዚህ ሁሉ ሲደራረቡ ሰዎች ወደ ዲፕሬሽን ህመም እንዲገቡ ሊያደርጋቸው ይችላል። ለምሳሌ የጾታ ምጣኔውን ስንመለከት ሴቶች ላይ ሁለት እጥፍ የመከሰት እድሉ ከፍ ይላል። ለዚህ የተለያዩ መንስኤዎች ይኖራሉ። ለምሳሌ የወራዊ ዑደት የራሱ የሆነ የሆርሞን ለውጦች ያስከትላል። ሴቶች በእርግዝና ወቅት እና ልጅ ከወለዱ በኋላ እሱም የራሱ የሆነ የሰውነት ውስጥ ሆርሞን መጠን ከፍና ዝቅ ማለት ያስከትላል። ብዙ ሴቶች ለምሳሌ ልክ ልጅ እንደወለዱ የመጀመሪያ ሳምንት ላይ መደብር፣ መነጫነጭ ወዘተ አይነት ምልክቶች ይኖራቸዋል። ጥሩነቱ እንግዲህ ይሄ ወደ ዲፕሬሽን ሳያምራ አብዛኛው ሴቶች ላይ ወደ ኖርማል የመለስ ነገር አለው። ግን ተጋላጭ የሆኑ ሴቶች ላይ ይሄ ሲደመር ሊያስቸግር ይችላል። ከዛ በኋላ ደግሞ የወር አበባ እድሜያቸው ወደ 50-40ዎቹ መጨረሻ ሲደርሱ የወር አበባ ሲቆም እሱም የራሱ የሆነ የሆርሞን ለውጥ ያስከትላል። ሴቶች ላይ ከፍ ብሎ የሚታይበት ሌላኛው ምክንያት እንግዲህ ማህበራዊ ኃላፊነቶች ናቸው። ልጅ ቢታመም ወይም ደግሞ በእድሜ የገፉ ወላጆች ቢታመሙና የቤት ውስጥ ቢውሉ እንክብካቤው ምስጋና የሌለው ስራ ነው። ግን በጣም ከባድ የሆነ ማህበራዊ ኃላፊነት ነው ሴቶች ተሸክመው የሚሉት። ስለዚህም የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው።
ወደ ሕክምናው እንምጣ። መቼ ነው አንድ ሰው ምን አይነት ምልክቶች ላይ ሲደርስ ነው ወደ ሐኪም ቤት ወይም ደግሞ እርዳታ ወደ መሻት መሄድ ያለበት? እንዴትስ ይታከማል?
ይሄ የመከፋት ስሜት እንግዲህ ከሁለት ሳምንት በላይ በተከታታይ ከተከሰተ ወደ ሕክምና ሰዎች መሄድ አለባቸው። ሌላኛው ደግሞ አንዳንድ ሰዎች ላይ ምናልባት በተከታታይ ላይሆን ይችላል፣ ግን ማህበራዊ ሕይወታቸው ላይ እና ስራቸው ላይ ተማሪ ከሆኑ ትምህርት ላይ ሰራተኛም ከሆኑ ደግሞ ስራቸው ላይ ተጽዕኖ ማምጣት ከጀመረ ያኔ ሄደው ቢያማክሩ ባለሙያ ጥሩ ነው።
እንዴት ነው የሚታከመው? ምን አይነት መንገዶች ናቸው ያሉት?
ጠቅለል ተደርጎ እንግዲህ ሁለት አይነት ህክምና ነው ያለ። የመጀመሪያ የመድኃኒት ህክምና ነው። ሁለተኛው የንግግር የስነ ልቦና ህክምና ነው። ስለዚህ ሁለቱን እንዴት ነው የምንለየው የሚለው ህመሙ ምን ያህል ከባድ ክብደቱ ይወስነዋል። ከበድ ያለ ከሆነ ህክምናው የመድኃኒት ህክምና ነው የሚለው። በጣም ከባድ ያልሆነ የዲፕሬሽን ህመም ከሆነ ግን በመድኃኒትም ሊታከም ይችላል፣ በስነ ልቦና በንግግር ህክምና ሊታከም ይችላል። ቀለል ያለ ከሆነ መድኃኒት አያስፈልገውም፣ የስነ ልቦና ህክምና ብቻ ሰዎች ወስደው ሊድኑ ይችላሉ ማለት ነው። ስለዚህ እንደየ ክብደቱ ይወሰናል።
ዲፕሬሽን ከእንቅልፍ ጋር የሚያያይዘው ነገር አለ?
ዲፕሬሽን ሰዎችን እንቅልፍ በብዛት የሚታየው እንቅልፋቸው ይቀንሳል፣ መተኛት አይችሉም ሰዎች። አልፎ አልፎ ደግሞ ለየት ያሉ የዲፕሬሽን አይነቶች አሉ፣ በጣም እንቅልፍ የሚያበዙ ማለት ነው፣ እንቅልፍ የሚበዛባቸው። በብዛት ግን እንቅልፍ መቀነስ ቶሎ አይወስዳቸውም፣ ሌሊት ይባንናሉ፣ ጠዋት በጣም ማልደው ነው የሚነሱ። ሲነሱ እንግዲህ እየከፋቸው ነው ገና ሲነሱም፣ እና እንቅልፍን በጣም በጣም ያዛባል።
በኢትዮጵያ አሁን ላይ ዲፕሬሽን አለብኝ ብሎ የሚመጣው ሰው ምን ያህል ነው?
ዲፕሬሽን በጣም ብዙ ሰዎች መጥተው ይታከማሉ። እና ዲፕሬሽን እንግዲህ የአእምሮ ሕክምና ውስጥ ከፍተኛ ስርጭት ካላቸው ህመሞች አንዱ ነው። ከስድስት ሰዎች አንድ ሰው ላይ እንደዚህ መከሰት በአንድ ወቅት በህይወት ውስጥ የመከሰት እድል አለው። ዲፕሬሽን እንግዲህ ለመግለጽ በቃላት አንዳንድ ጊዜ የሚከብድ ስነልቦናዊ ስቃይ ነው። ማለት የተሸከመው ሰውዬ ወይም ደግሞ ዲፕረስ የሆነው ሰውዬ የሚሰማውን ስሜት እንደው ልንገምት እንችላለን፣ ግን በጣም ከባድ የሆነ ስነልቦናዊ ስቃይ ነው። ልክ አካላዊ ስቃይ ሲሆን እግርሽ ቢሰበር ወይ እንደዚህ የሚሰማሽ አካላዊ ስቃይ አለ። ልክ እንደሱ አይነት በቃ እንቅልፍ የሚነሳ ስነልቦናዊ ስቃይ ነው እና እንደዚህ አይነት ህመም ያላቸው ሰዎች እንደው የአእምሮ መሆኑን ካወቁ ወደ ሕክምና ከመሄድ ወደኋላ አይሉ። ግን ችግሩ ያው የግንዛቤ አለመኖር ነው። ያም ሆኖ ግን ዲፕሬሽን በንጽጽር እንግዲህ በጣም ብዙ ሰዎች ይታከማሉ። ከዛ ደግሞ በጣም ውጤታማ ነው ሕክምናው። ስለዚህ ደህና ሆኖ ወደ ስራቸው ይመለሳሉ ማለት ነው።
እሺ ዶክተር፣ ጥያቄዎችን ጨርሻለሁ፣ አመሰግናለሁ። መጨመር የሚፈልጉት ነገር ካለ?
መጨመር የምፈልገው እንግዲህ የራስን ማጥፋት በሀገራችን እስከ 8000 ሰው በአመት ራሱን ያጠፋል እና በአብዛኛው ከ95% በላይ ከአእምሮ ህመም ጋር የተያያዙ ናቸው። በተለይ ደግሞ የዲፕሬሽን ህመም ጋር ይያያዛል እና ይሄ በጣም ያስደነግጥ ቁጥር ነው። ሁላችንም እንደ ሀገርም ከእንቅልፋችን ተነስተን ይህን ነገር ማድረግ አለብን እና የአእምሮ ጤና ግንዛቤ ቢኖር ግን እነዚህን ሰዎች ማዳን ይቻላል ብዬ አስባለሁ። ሌላ መጨረሻ ላይ ግን መጨመር ፈልገው ፈገግተኛ ዲፕሬሽን ደግሞ ይባላል። ፈገግተኛ ዲፕሬሽን ማለት ከሰዎች ጋር ይስቃሉ፣ ይጫወታሉ ምናምን፣ ውስጣቸው ግን ሀዘን ያለ ሰዎች አሉ፣ ውስጣቸው ግን የተከፉ ሰዎች አሉ እና አንዳንድ ጊዜ አሁን ድንገት የሆነ ሰው አብረሹ እየሳቀ እየተጫወተ ራሱን አጠፋ ስትባይ እንዴት ልትይ ትችያለሽ? ግን ሰዎች ስለሳቁ ደስተኛ ናቸው ማለት አይደለም። በፈገግታም ይሸፈናል መከፋት፣ በልብስ ይሸፈናል፣ በፈገግታም ይሸፈናል። እናውቀው ሰው ካለ ጠጋ ብሎ ማዳመጥ እንደ ወዳጅ፣ ከዛ በይበልጥ ደግሞ የባለሙያ ሕክምና የባለሙያ እገዛ እንዲያደርጉ ማመቻቸት ጥሩ ይመስለኛል።
በጣም አመሰግናለሁ ዶክተር ዮናስ ላቀው ከኛ ጋር ስለነበሩት ቆይታ፣ እግዚአብሔር ይስጥልኝ።
ኤደንንና እንግዳዋን እናመሰግናለን። እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ አስተያየትና ጥቆማ ሲኖራችሁ በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ፣ ወይም ሆርን አት ቪኦኤ ኒውስ ዶት ኮም ላይ ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ ልውሰዳችሁ። መቀመጫቸውን ዩናይትድ ስቴትስ አድርገው በመልካም ተግባራት የኢትዮጵያውያንን ሕይወት ከሚደግፉ ተቋማት አንዱ ወገን ይሰኛል። 2 አስርት ዓመታትን የተሻገረው ድርጅት ከሰሞኑ ልዩ የንቃትና የድጋፍ ማሰባሰብ መርሃ ግብር አከናውኖ ነበር። ሀብታሙ ስዩም ስለ ዝግጅቱ ተከታዩን ዘገባ አሰናድቷል።
ከ20 ዓመታት በፊት የጋራ ህልም ያቆራኛቸው 7 ትውልድ ኢትዮጵያውያን ወገነኝ ሲሉ የሰየሙትን አንድ ተቋም መሰረቱ። የተቋሙ ዓላማ ኢትዮጵያ ውስጥ በሚታዩ አበይት ማህበራዊና ኢኮኖሚያዊ ማነቆዎች ለተፈተኑ ቤተሰቦች አንጻራዊ ፎይታ፣ ለአንገብጋቢ ችግሮቻቸውም እገዛ ማድረግ ነበረ። በምን መልኩ ከተባለ ከተቋሙ መስራቾች መካከል አንዷ የተቋሙ የቦርድ አባል የሚሆኑት ኤልሳቤጥ አፈሳ ያስረዱናል።
እኛ የምናደርገው ምንድን ነው? ዩዥሊ ገና ህጻናት ሲሆኑ ነው የምንይዛቸው እነዚህ ልጆች፣ ምክንያቱም መሰረት መያዝ አለባቸው። ስለዚህ ከመሰረት ከማስያዝ ነው የምንጀምረው እና ስናደርግ ምንድን ነው እንመርጣለን። ቤተሰቦች ኢትዮጵያ ኬርጊቨርስ የሚባሉ አሉ። በእነሱ አማካኝነት ቤተሰቦች እንመርጣለን። መቼም እንደሚታወቀው የኢትዮጵያ የድህነት እንደዚህ በቀላሉ በሙሉ እናደርገዋለን የምንለው ነገር ሳይሆን ትንሽ ቀረፍ ማድረግ ራሱ ለጭንቅላት እረፍት ይሰጣል ብለን ነው ያደረግ።
ኢትዮጵያ ውስጥ ድጋፍ የሚሹ ቤተሰቦችና ግለሰቦች ቁጥር ከፍ ያለ ከመሆኑ የተነሳ ተቋሙ ለየትኛው ቤተሰብ ቅድሚያ መድረስ እንዳለበት ለመወሰን የራሱን የማጣሪያና የግምገማ ሂደቶችን እንደፈጠረ ከወይዘሮ ኤልሳቤጥ ሰምተናል።
መጀመሪያ ምንድን ነው የምናደርገው? ብዙ ጊዜ ከላስቲክ ቤት የሚመጡ ቤተሰቦችን ነው የምንይዘው እና ከዛ ክላስ ቤት እናወጣቸዋለን፣ ቤት እንከራያላቸዋለን። ከዛ ልጆቹ ትምህርት ላይ ነው በጣም ፎከስ የምናደርገው እና ልጆቹ እናስተምራለን። ልጆችን በምናስተምርበት ጊዜ ደግሞ ልጆች ብቻ አይደለም ይህንን ሚና መጫወት የሚችሉት፣ እናት አባት፣ ቤተሰብ፣ ሁሉ ሰው አንድ ላይ ሆኖ ነው። ስለዚህ ቤተሰቦቹንም ለማጠናከር እንሞክራለን። አንዳንድ እናቶች እንጀራ መጋገር የሚፈልጉ ምጣድ እንገዛላቸዋለን። ሱቅ በደረት የሆነው ደግሞ ሱቅ መስራት የሚፈልጉት ደግሞ ለሱቃቸው የሚሆነውን ነገር እናደራጅላቸዋለን። በቃ በተቻለ መጠን ቤተሰቦቹን አጠናክረን ልጆቹንም በስነ ስርዓቱ እንዲይዟቸው እና ጥሩ ደረጃ እንዲያደርሷቸው ነው የምንሞክረው።
ወገናዊ 2-10 ዓመታትን በተሻገረ ዕድሜው ከ300 በላይ ሕፃናትን ከ90 በላይ ቤተሰቦችን በተለያየ መልኩ ደግፏል። ከ30 በላይ የሚሆኑ ቤተሰቦችን ደግሞ ራሳቸውን እንዲችሉ አድርጓል። ይህንን ለማድረግ ያስቻለውን አቅም ያሰባሰበው ደግሞ መኖሪያቸውን በሰሜን አሜሪካ ካደረጉ ኢትዮጵያውያን በሚያገኘው አጋርነት ነው። ቅዳሜ አመሻሽ ላይ እንደተደረገው ልዩ የመዝናኛና የገንዘብ ማሰባሰብ መርሃ ግብር አይነት ወይዘሮ ኤልሳቤጥ መሰሉ መርሃ ግብር ኢትዮጵያውያን ለኢትዮጵያውያን መድረስ እንደሚችሉ ማሳያ አድርገው ይቆጥሩታል።
በጣም የሚገርመው ነገር የእኛ ድርጅት ለየት ያለ ነው ብዬ ገምታለሁ። ሁላችንም ገምታለን። ምክንያቱም እኛ የሌላ አገር ሰው ወይም የሌላ ድርጅት ላይ አይደለም ዲፔንድ አድርገን የምንሰራው፣ እራሳችን ህዝብ ላይ ነው። የራሳችን ህዝብ ነው እያነቃነቅን ያለን። ይሄ ድርጅት እንደው ወደ 99% ማለት እችላለሁ የሚተዳደረው በእኛ ወገን ነው። ወገናችን ነው። የራሳችን ወገን ለራስ ወገን በሚያደርገው ነገር ነው። በእርግጥ ይህንን ነገር ስናደርግ እንግዲህ በህዝቡ ዘንድ አመኔታን ለማግኘት ጊዜ ፈጅቶብናል። ምክንያቱም እንደምናውቀው ይሄ ድርጅት ይሄ ገንዘብ ይወሰድ ብዙ ነገሮች አሉ። ነገር ግን ያንን አመኔታ እኛ ምንድን ነው ስንነሳ እኛ ለራሳችን መሆን እንችላለን። ኢትዮጵያዊ ለኢትዮጵያዊ መሆን ይችላል። ከሌላ ቦታ መለመን የለብን። እኛ በቂ ልጆች አሉን፣ እዚህ በቂ ስራ ያለው ሰው አለ፣ ፕሮፌሽናል ሰራተኛ አለ። ገንዘብ ሁሉም ሰው በአቅሙ የሚያደርገውን ሊያዋጣልን ይችላል ብለን የተነሳነው እና ዋናው እኛ ድርጅት ለየት ያደርገዋል ብዬ የምለው እንደውም እሱ ነው። ምክንያቱም በኢትዮጵያን ተደራሽ በኢትዮጵያውያን መግለጽ እንፈልጋት ነገር ደግሞ 7 የሴት ቦርድ ሜምበሮች ነው ያለ። ስለዚህ በብዙ አቅጣጫዎች ነገሮችን ለመለወጥ ይሄም ይቻላል የሚለውን አላማን የያዝ ነው። ስለዚህ ኢትዮጵያዊ ራሱን መርዳት ይችላል። ራሳችን በራሳችን ተቋቁመን ድህነትን መቅረፍ እንችላለን።
የዋሽንግተን ዲሲ ከተማ አጎራባሽ በሆነው ቨርጂኒያ ግዛት በሚገኘው ሂልተን አሌክሳንድሪያ ማርክ ሴንተር በነበረው በዚህ ዝግጅት ላይ በርከት ያሉ ትውልድ ኢትዮጵያውያን ድጋፋቸውን ለማሳየት ተገኝተዋል። እንዲህ ያለው ድጋፍ የብዙ ኢትዮጵያውያንን ሕይወት በማፍካት ረገድ ስላለው ሚና ያወጉን ደግሞ ሳራ አዲሱ ናቸው። እሳቸው ከተቋሙ መስራቾች መካከል አንዷ እንዲሁም ደግሞ የገቢ ማሰባሰብ መርሃ ግብር ዘርፍም ኃላፊ ናቸው።
ወገኔ፣ ያው እንደምታውቀው 21 ዓመታችን እያከበርን ነው። 21 ዓመት ለመድረስ በጣም ከባድ ነገር ነው፣ ግን በዛ ላይ ደግሞ የሚያስደስት ነገር ነው። ምክንያቱም ብቻችንን የሰራ ነው ሳይሆን በሰው በትብብር በፍቅር የተሰራ ነው እና በዚህ በኩል ስራችን በጣም ያስደስተናል። በኢትዮጵያ በኩል ደግሞ ህይወት ለውጥ ማምጣት ትልቅ ነገር ነው። የአንድ ሰው ህይወት ይመስላል ለምሳሌ ለመቀየር፣ ግን የአካባቢ ህይወት ነው። ቤተሰብ፣ እህት፣ ወንድም፣ እናት ሲረዳ የሚቀጥለው ጀኔሬሽንም ደግሞ ለውጥ አለው እና ይህንን ኦርጋናይዜሽን መርዳት ሪሊ ለረጂውም በጣም ያስደስታል። ምክንያቱም ሁል ጊዜ ስለ ራሳችን ብቻ ሳይሆን ከራሳችን ውጭ የምናደርገው ነገር የበለጠ የሚያስደስት ስሜት አለ። ከዛም በላይ ደግሞ ተስፋ ለሰው መስጠት በቀላሉ ትልቅ ለውጥ ስለሚያመጣ መደገፍ ለውጥ ለማምጣት መሆኑን ሰው እንዲረዳልኝ ፈልጋለሁ።
ተቋሙ ኢትዮጵያ ውስጥ በዋናነት 3 አንገብጋቢ ችግሮች ለመቅረፍ ተንቀሳቅሰዋል። ዝቅተኛ የትምህርት፣ የመጠለያ ሁኔታዎችና ቤተሰባዊ ጉስቁልናን በመዋጋት ላይ እንደሚገኝም ተነግሯል። በዕለቱ የቀረቡ የምስክርነት ታሪኮች የተቋሙ ተስፋ ወደሚታይ ውጤት ስለመቀየሩ አመላካች ይመስላሉ። ወይዘሮ ሳራ በተለይ በትምህርት መስክ መልካም ውጤት ያሳዩ ወጣቶችን መመልከት የፈጠረባቸው ልዩ ስሜት ያጋራሉ።
አሁን ሁሉን ለመዘርዘር ይከብዳል፣ ግን በአጠቃላይ ሪሊ አሁን ለምሳሌ ዶክተር አለን፣ አካውንታንት፣ ሶስት አካውንታንቶች አሉ፣ ኢንጂነር አለን፣ ሜካኒክ አለን፣ ነርስ አለን፣ በኤጁኬሽን ግራጁዌት ያደረጉ ሳይኮሎጂ እና ብዙ ነው። ይሄ ሪሊ ታሪካቸውን ባታቅራሱ ይሄንን ለውጥ ማምጣት ከመጀመሪያ እስከ መጨረሻ ተደግፎ ይሄንን መድረሳቸው በጣም ያስደስት ነገር ነው።
ታዋቂ የሙዚቃ ሰዎች ያደመቁት ልዩ ልዩ ተሰጥኦ ያላቸው ወጣቶች የተሳተፉበት የገንዘብ ማሰባሰቢያ ጨረታና ሽያጭ ተግባራት የተከወኑበት መርሃ ግብር ከኮቪድ-19 ቫይረስ መቀስቀስ ወዲህ ታዳሚያን በአካል የተገናኙበት የመጀመሪያው መድረክ ነው። በነገራችን ላይ ወገኔ በኢትዮጵያ ብቻ ሳይሆን በዩናይትድ ስቴትስ ውስጥም በተለያዩ የበጎ አድራጎት ስራዎች ውስጥ ተሳታፊ መሆኑን ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
በጆሃንስበርግ በተለምዶ የተጠለፉ ህንጻዎች ተብለው የሚጠሩት እጅግ ያረጁና አደገኛ የሆኑ እንዲሁም ለንብረቱ ግድ በሌላቸው ግለሰቦች የሚተዳደሩ ባለቤት አልባ ህንጻዎች በደቡብ አፍሪካ ትልቁ የሆነውን ከተማ እሴትና ደህንነት አደጋ ላይ ጥለውታል። አንድ ሀገር በቀል የእርዳታ ድርጅት ግን ታሪካዊ የሆነ ህንጻን ወደ ነበረበት ለመመለስና ለተቸገሩ መጠለያ እንዲሆን ለማድረግ እየጣሩ ይገኛሉ። የአሜሪካ ድምጽ ዘጋቢዎች ሊንዳ ጊቭታሽ እና ዛሃር ቃሲም ስፍራውን ጎብኝተው ያደረሱንን ዘገባ ስመኝሽ የቆየ ታቀርበዋለች። ከውጪ ለሚያየው ህንጻው በመፈራረስ ላይ ያለ ይመስላል። በመቶዎች ለሚቆጠሩ ሰዎች ግን ይህ ፍሎረንስ የተሰኘ ህንጻ መኖሪያቸው ነው። በጆሃንስበርግ ከተማ ውስጥ ሂልብሮ በተሰኘ ስፍራ የሚገኘውና በአንድ ወቅት የእናቶች ማዋለጃ ሆስፒታል የነበረው ይህ ህንጻ የተገነባው እንደ አውሮፓውያን አቆጣጠር በ1950ዎቹ ሲሆን በ2000 መጀመሪያ አካባቢ ላይ ደግሞ ወደ የህዝብ መኖሪያ ቤትነት ተቀይሯል። ሆኖም ህንጻውን በባለቤትነት ወስዶ ሲያስተዳድር የነበረው አካል ላለፉት 5 ዓመታት ኃላፊነቱን ባለመወጣቱና ትቶ በመጥፋቱ የኃላፊነት ክፍተት ተፈጠረ። ጁማ ሴቢቹ በህንጻው 2ኛ ፎቅ ላይ የሚገኘው ማላይካ የተሰኘ የወላጅ አልባ ህጻናት ማሳደጊያ ተቋም ኃላፊ ናቸው። የአስተዳደር ቸልተኝነት በህንጻው ላይ ያስከተለው መበላሸት እንዲህ ይገልጹታል።
በዚያ አካባቢ ያሉ አንዳንድ ሰዎች ራሳቸውን ማስተዳደር ጀመሩ። እዚያ ማዶ ሰዎች በሚጥሉት ጥርጊያ የተፈጠረውን ቆሻሻ ታየዋለሽ። ይሄ የሆነው ምንም ማስተዳደር ስለሌለ ነው። ሰዎች እዚያ ስፍራ ላይ ቆሻሻ አትጣሉ ብሎ የሚከለክላቸው ስለሌለ በቃ የትም ይጥላሉ።
በደቡብ አፍሪካ የተጠለፉ ህንጻዎች መታየት የጀመሩት ከአፓርታይድ ማብቃት በኋላ የህንጻ ባለቤቶች ንብረታቸውን ጥለው ከሄዱ በኋላ ነው። ወንጀለኞች በቦታው በመተካት ከተከራዮች ገንዘብ ቢቀበሉም ለህንጻውና ለአካባቢው ጥበቃ ምንም አያደርጉም። ይህ ሁኔታ በቤት ችግር ምክንያት እየተባባሰ ሄደ። ከከተማዋ የተገኘው መረጃ እንደሚያመለክተው ከ450,000 በላይ ሰዎች ቤት ፈላጊ ሆነው ተመዝግበዋል። ይህ ማለት በእነዚህ በተጠለፉ ህንጻዎች የሚኖሩ ተከራዮች ሌላ አማራጭ የላቸውም። ቱላኒ ኒኮሲ የማህበራዊና ኢኮኖሚያዊ መብቶች ተቋም ተብሎ በሚጠራው መንግስታዊ ያልሆነ የሰብአዊ መብት አቀንቃኝ ተቋም ውስጥ በጥብቅና የሚያገለግሉ ሲሆን ቋሚ ለውጥ ለማምጣት ባለስልጣናት እርምጃ መውሰድ አለባቸው ይላሉ።
ለእኛ መፍትሄ የሚሆነው የአካባቢው ባለስልጣናት ጣልቃ ገብተው ህንፃውን እንደ ከተማ አስተዳዳሪ ተረክበው ጥበቃ ቢያደርጉለትና ድጎማ ቢያደርጉለት ነው። ምክንያቱም አንድ ማዘጋጃ ቤት ለሰዎች የመኖሪያ ቤት የማቅረብ ኃላፊነት አለበት።
በእርግጥ ባለስልጣናት ችግሩን ለመቅረፍ ቃል ይገባሉ። ባለፈው ዓመት የከተማ አስተዳደር ችግር ያለባቸው ያላቸው ከ1100 በላይ ህንፃዎች ላይ ምርመራ ያካሄደ ቢሆንም ከተጠለፉት ህንፃዎች 16% የሚሆኑት ብቻ ናቸው ችግራቸው መፈታት የቻለው። በህንፃው ላይ ወደሚገኘው ወላጅ አልባ ህጻናት ማሳደጊያ እሽግ ምግቦችን ያደርሱ ሄደው እጅግ አሳዛኝ የሆነውን ሁኔታ የተመለከቱ 2 የዩኒቨርሲቲ ተማሪዎች ግን ችግሩን በራሳቸው ለመፍታት እንቅስቃሴ ጀምረዋል። ፍሎረንስ የተሰኘውን መኖሪያ ህንፃ ለማጽዳት የተሰባሰቡ የደቡብ አፍሪካ ሰዎች የሚል መጠሪያ ያለው ስብስብ የፈጠሩት እነዚህ ወጣቶች የጋራ መስራች የሆነችው ስኬ በርጌዝ ስራውን ለመስራት ምን እንዳነሳሳቸው ትገልጻለች።
I feel that If everyone keeps an arguing on whose responsibility it is,
የማን ኃላፊነት መሆን አለበት በሚለው ላይ ብቻ የሚከራከር ከሆነ ስራው መቼም አይሰራም። ቦታው ቆሻሻ ከሆነና ችግር እየፈጠረ ከሆነ እያንዳንዳችን አካፋንስተን ማጽዳት ነው።
ወጣቶቹ እስካሁን እጅግ በጣም ብዙ ቶኖች የሚመዘን ቆሻሻ ያስወገዱ ሲሆን ጣሪያው እንዳያፈስ ለማድረግና የውሃ ቧንቧዎቹን ለመጠገን እየተንቀሳቀሱ ነው። ህንጻው እንደቆመ እንዲቆይ ማድረግ በውስጡ ያሉት ተከራዮችን ከቤት አልባነት ይታደጋቸዋል። ሆኖም ግዚያዊ ጽዳትና ጥገናው ፍሎረንስ መኖሪያ ህንጻን ለረጅም ጊዜ ያቆየው እንደሆን ወደፊት የሚታይ ይሆናል።
የተከበራችሁ አድማጮች የዛሬ ምሽት ዝግጅታችን ተጠናቋል። በነገው ምሽት አሉላ ከበደ በራዲዮ መጽሔት ዝግጅቱ ይጠብቃችኋል። በመላ ባልደረቦቻችን ስም የምሰናበታችሁ አብራችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም፣ በደህና ደሩ።